mara titana nagajenne nage ansora la
The Voice of America
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። በጥያቄም እንደደረ ለገዛ ራስዎ ቃል ገብተው መጠበቅ ያዳግቱት ቃል ይኖር ይሆን? ብዙዎቻችን ብዙ ጊዜ የማንጠብቀው ያን ለገዛ ራሳችን የገባነውን ቃል ነው ይላሉ አንዳንድ ጥናቶች። ለኝኞቹ ታዲያ አብዝቶ የተሳካላቸው ይመስላሉ። ብርቱ ፈተና ሲገጥም ፈተናው በሚጠይቀው ብርታት ጠቃሚ ነገሮችን ለማድረግ ቁርጠኛ ሆነው የተሰለፉ
በረሰባችን ውስካውን በዚህ ፕሮጀክት ውስጥ በመኖርበት አካባቢ ልጆችን ህይወት አጥተናል። አንደኛዋ የመጀመሪያ 15 ዓመት ወጣት ያላት ልጆችን አጥቶ 8 እርጉዝ ነበር። ሁለተኛው ሳምንት ላይ የመጣ በጣም ስንገድ በጣም አሳዛኝ ይህ የኢትዮጵያ ህብረተሰብ ብቻ ሳይሆን ከአሜሪካ ህብረተሰብ አስደግ እኔን ሜሯ የምኖርበት ከተማ ወደ ሀሲሶ ይኖራል ዲሲ እና አካባቢ ያለው የኢትዮጵያውያንና የአሜሪካውን ማህበረሰብ በማስተባበር ወደ 7 ሚዲያ ገለጻዎች ሰጥተን 3 ሳምንት ውስጥ 250 ዶላር ሬዝ ለማድረግ ችለናል።
አሌክስ ፈቀድ ማለት ይችላል እንድትናገር ስላልተናገር። አዎ ይሄው አንድ ቃል አለ ኢትዮጵያ ውስጥ ጨዋነት የሚባል ነገር አለ። በነገራችን ላይ ዲሞክራሲ እንላለን። ዲሞክራሲ ውስጥ ጨዋነት ከሌለ አይበጀንም። ካፒታሊዝም ይባላል እዛ ውስጥ ጨዋነት ከሌለ አይበጅም። ያ ኢትዮጵያዊ ቅመምና መድኃኒት ነው። እና ባለባጅ ውስጥ ስናናግረው እንደው ከሰማው ትንሽ የሚመስል ግን ትልቅ ፈጥኖ ያለው ነገር ነው።
የዲሲና ያጎራባቾቹ የሜሪላንድ እና ቨርጂኒያ ክፍለ ግዛቶች ነዋሪዎች አቶ ጥበቡ አሰፋ፣ ዶክተር ጌብ ሀምዳ እንዲሁም አቶ አለማየሁ መኳንንት ታርቀና አብረን ያመሻሉ። የኮቪድ-19 ፈተናዎች፣ የህይወት መንገዶቻችን፣ የዛሬው ገጠመኞች፣ ሞክሮቻችንና አረዳዳችን ነጋችንን በሆነ መንገድ ይቃኙት ይሆን በሚል ላነሳናቸው ጥያቄዎች ከሁለት አድማጮቻችን የተላኩ መልእክቶች ደርሰውናል። ጊዜም ይዘንላቸዋል። አዲስ አበባው መስኮት ሲከፈትም ንጉሥ ያክሊሉ በታሪክ ማስታወሻው መልከት የሚያደርገው እየተገባደደ ያለው የወርሃ ግንቦት አንድ ገጠመኝ ይዞ ብቅ ይላል። መሰንበቻውን በመላዋ ዩናይትድ ስቴትስ እና በዓለም ዙሪያ የተቀጣጠሉት የተቃውሞ እንቅስቃሴዎች ከዜናም ከዕለት ተዕለት ዘገባነትም ያለፉ ይመስላሉ። እሁድ ግንቦት 30 2012 ዓ.ም ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅርብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሡ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ባለፉት 24 ሰዓታት ለ6092 ሰዎች በተደረገው የላብራቶሪ ምርመራ 86 ሰዎች የኮሮና ቫይረስ እንደተገኘባቸው በኢትዮጵያ ጤና ሚኒስቴር አማካኝነት በየዕለቱ የሚወጣው ዕለታዊ የኮቪድ-19 መረጃ አመለከተ። ከዚህ ቀደም በኤካ ኮተቤ ሆስፒታል ውስጥ በሕክምና ላይ ያሉ ልጃቸውን በሰላም የተገላገሉ እናትን ጨምሮ 7 ሰዎች ደግሞ ሕይወታቸው ማለፉ ታውቋል። ሟቾቹ 4 ሴቶችና 3 ወንዶች ሲሆኑ 3ቱ በሕክምና ላይ የነበሩ፣ ቀሪዎቹ 4ቱ ደግሞ ሕይወታቸው ካለፈ በኋላ ቫይረሱ እንደነበረባቸው በአስክሬን ምርመራ የተረጋገጠ መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። ኮቪድ-19 ኢትዮጵያ ውስጥ መሰራጨት ከጀመረ ጀምሮ 27 ሰዎች ታቸው አልፏል። እስካሁን ለ142000 ሰዎች ምርመራ ተደርጎም 2020 ሰዎች ኮሮና ቫይረስ ተገኝቶባቸዋል። በዛሬው የጤና ሚኒስቴር ሪፖርት መሰረት ቫይረሱ የተገኘባቸው ሰዎች ከ7 ዓመት እስከ 82 ዓመት የእድሜ ክልል ውስጥ የሚገኙ 51 ወንዶችና 31 ሴቶች ሲሆኑ 66 ሰዎች ከአዲስ አበባ፣ 7 ከኦሮሚያ፣ 7 ከትግራይ፣ 4 ከደቡብ፣ 1 ከአማራ እንዲሁም 1 ሰው ከድሬዳዋ ከተማ ናቸው ብሏል ሚኒስቴር መስሪያ ቤቱ። ኮሮና ቫይረስ ባለም አቀፍ ደረጃ የሚገኝበትን ሁኔታ ወደሚነግረን ዘገባ ስንሻገር ደግሞ ላቲን አሜሪካ በተለይ ብራዚል እና ሜክሲኮ በኮሮና ቫይረስ የሚያዙና ህይወታቸውን የሚያጡ ሰዎች ቁጥር እየጨመረባቸው ይገኛል። በአጠቃላይ በላቲን አሜሪካ እስካሁን 1.2 ሚሊዮን ሰዎች በኮሮና ቫይረስ ተይዘዋል። 60 ሺህ ሰዎች ደግሞ ህይወታቸው አልፏል። በቫይረሱ ምክንያት በመላው ዓለም የሞቱ ሰዎች ቁጥር ወደ 400 ሺህ እየተጠጋ ነው። የዛሬ ጠዋቱ ዕለታዊ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት 399845 ሰዎች በቫይረሱ መያዛቸው ታውቋል። ከዚህ ቁጥር ውስጥ በከፍተኛ ሁኔታ ይበልጥ የተጎዳቸው ዩናይትድ ስቴትስ ስትሆን 109000 ዜጎች ህይወታቸውን በቫይረሱ አጥተውባታል። 1.9 ሚሊዮን ሰዎች ደግሞ በቫይረሱ ተይዘዋል። ብራዚል 672000 ሰዎች በኮሮና ቫይረስ በመያዛቸው ከዩናይትድ ስቴትስ ቀጥላ ሁለተኛ ስትሆን 35000 ሰዎች በመሞታቸው ደግሞ ሶስተኛ ደረጃ ላይ ትገኛለች። ከዚህ የኮቪድ-19 ዜና ሳንወጣ ዓለም አቀፉ የስደተኞች ጉዳይ ድርጅት IOM በኮቪድ ምክንያት ድንበር በመዘጋቱ ለሶስት ወራት በኒጀር ከእንቅስቃሴ ተገድበው የነበሩ የማሊ ስደተኞችን ማጓጓዝ ቻልኩ ብሏል። በሳምንቱ መጀመሪያ ላይ ናኤም እና አጋዴዝ በተባሉ ሁለት የድርጅቱ የስደተኛ ማቆያ ጣቢያዎች ውስጥ ለመጓጓዝ ሲጠባበቁ የነበሩ 179 ስደተኞች ሊያጓጉዝ መቻሉን አስታውቋል። ባለፉት 2 ሳምንታት ውስጥ ደግሞ ከኒጀር 43 ስደተኞችን ወደ ቡርኪና ፋሶና ወደ ቤኒን መመለስ መቻሉን የድርጅቱ ቃል አቀባይ ፖሊ ዲለን ለአሜሪካ ድምጽ ተናግረዋል። በዚህ ሁኔታም 1400 ስደተኞች ወደ ቦታቸው ለመመለስ እንደሚችል ተናግረዋል። በአሁኑ ሰዓት ምዕራብ አፍሪካውያን የሚበዙበት 30000 ስደተኞች በኮሮና ቫይረስ ምክንያት ድንበሮች በመዘጋታቸው ድንበር አቋርጠው ወደ የቤታቸው መሄድ መቸገራቸውን አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በፖሊስ ቁጥጥር ስር ሆኖ ህይወቱ ያለፈው የ46 ዓመቱ ጥቁር አሜሪካዊ ጆርጅ ፍሎይድ ጉዳይ በመላ ዩናይትድ ስቴትስ ያቀጣጠለው ተቃውሞ ዛሬም በተለያዩ የዩናይትድ ስቴትስ ከተሞች ቀጥሏል። ይህ ተቃውሞ ከተቀሰቀሰ 2 ሳምንታትን ያስቆጠረ ሲሆን ወደ አደባባይ የሚወጣው ሰው ቁጥር በየቀኑ እየጨመረ ነው። ትላንት ቅዳሜ ሞቃታማ በሆነው የአየር ሁኔታ ውስጥ ሆነው ለረጅም ሰዓታት ተቃውሟቸውን ሲያሰሙ የነበሩ ተቃዋሚዎች ለጆርጅ ፍሎይድ ፍትህ የሚጠይቁና በጥቁር አሜሪካውያን ላይ በተለያየ መንገድ በዘዴ የሚደረግ ጫና እንዲቆም የሚጠይቁ ናቸው። በተቃውሞ ላይ በዛ ያለውን ቁጥር የሚይዙት ወጣቶች ሲሆኑ ነጮች፣ አፍሪካ አሜሪካውያን፣ ኤዥያ በአጠቃላይ መላውን ዓለም የሚወክሉ ሰዎች የተገኙበት ሰልፍ ነው። ሁሉም የሚያስተጋቡት ድምጽ ፍትህ ከሌለ ሰላም የለም፣ የጥቁር ህይወትም ዋጋ አለው የሚሉና የሚኒያፖሊስ የቀድሞ ባልደረባ ዴሪክ ሾቪን ጆርጅ ፍሎይድን በጉልበቱ አንገቱን ተጭኖት መተንፈስ አልቻልኩም ሲል ያሰማ የነበረውን ድምጽ ደጋግመው ያሰሙ ነበር። በሌላ በኩል ይህ ጸረ ዘረኝነት ተቃውሞ እንቅስቃሴ መላውን ዓለም እያዳረሰ ነው። በብዙ ሺዎች የተቆጠሩ የአደባባይ ተቃውሞዎች የታላላቆቹን የአውሮፓ ከተሞች የሮም፣ የለንደንና የፓሪስ ጎዳናዎችን አጥለቅልቀውታል። በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞች ሮም በሚገኘው ፒፕልስ አደባባይ ወጥተው ዘረኝነት ይቁም ሲሉ ተቃውሞ አሰምተዋል። በተመሳሳይ ለንደን በሚገኘው የዩናይትድ ስቴትስ ኤምባሲ ደጃፍ ተቃውሞ ተሰምቷል። በአሶሺየትድ ዘገባ መሰረት ደግሞ በጀርመን 15000 ሰው ለተቃውሞ አደባባይ ተሰልፏል። ሰልፍ ከወጡት ሰዎች መካከል 100 የሚሆኑትን ፖሊስ ማሰሩንም አስታውቋል። አድማጮች ዜናው በዚህ አበቃ።
ጤና ይስጥልኝ ክብራትና ክብራን የራዲዮ መስሚያ ታዳሚዎች እሁድ ግንቦት 30 2012 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛ አቀናባሪ ንጉሱ ታምሬ ነው። የራዲዮ መጽሔት ፕሮግራማችን አሁን ጀመረ። ቀደም ብዬ ለራስ ስለሚገባና አዘውትሮም ስለሚጣስ ቃል አንስቼላችሁ ነበር። ሁሉና ምርጫዎቻችን እርሱ እንኳን ለጊዜው ተመሳስሏል። ሙያና ማደሪያችን ጊዜው ደርሶ እስኪለያዩ ብቻ የሆኑና የምርጫዎቻችንን ያህል ቀላል ውሳኔ ይሁን አለያም የህይወት መንገድ ምርጫዎቻችንን ያህል የገዘፈ ለምን ይሆን ለራስ የሚገባ ቃል በቀላሉ ሊጣስ አመቺ የሆነ ሚስጥር? እርሱ ታዲያ በሌላ መጽሔት በዝርዝር የሚታይ የትኩረት ርዕስ ነው። ቀደም ብዬ ያስተዋወቅኳችሁ ሶስቱ እንግዶች የጠበቁት ቃል ግን የዛሬ ነው። ፈተና ባለበትም ቢሆን ለሚታደጉት ወገን የመቆም ውሳኔ ወደዚያ ከመምራታችን በፊት ግን ሳምንቷን ምርጥ ግጥም እናስቀድም። ሜይዴ ወረሽን ሸሽተን ምናድር ተሳቀን ህልም ቅንጦት ሆኖ ቅዠቴን አፈቀን ሳልሰምተን ልባንን ለንጥሻ ማንተኛ ፍርሃት የከበበን ሰግቶ አደረነኛ ግጥም ላፍ ምጥም እንዲሉ ሜይዴ በሚል ርዕስ በቀልዳ ቀልድ ለዛ እጥር ምጥን ያለችው ባላራት መስመራው የሳምንቷ ምርጥ ግጥም የገጣሚ ሙሉቀን ያባትን በአጥራውት ላይ ሰፈረው የሙሉቀን ሰናት እናመሰግናለን። አድማጮች አሁን በቀጥታ ወደ ቀዳሚው ቅንብር Thank you.
ነገሮች ለመጥቀስ ያን በሙያ ስራ ፈጣሪ የራሴን ጠይቀዋለሁ። በኮሚኒኬሽን ውስጥ በአጠቃላይ በአለማችን ቢሆን በኮምፒውተሮች ውስጥ ሰዎችን ለነሱ ሲፎዞ የመሆን እነሱን የማጉላት ስራን ያለኝ። በሶስተኛ ደረጃ ደግሞ ሰላም ከኔ ይጀምራል በሚል የጀመርኩት እንቅስቃሴ አለ። አንድ ነገር በአለም ላይ ከጠፋ ሌሎችም ከመውቀስ ራሴ ምን ማድረግ ይችላል የሚል ላይ አጥብቆ ነኝ። እዚህ ዋሽንግተን ዲሲ አካባቢ ይገኛለሁ እና ጌታም ጋር አለሁ።
እኔ ብዙ የምታወቀው በአንደኛ ደረጃ የምታወቀው ፎር ዘ ላስት 16 ይርስ አዲስ የዓለም አቀፍ የገበያ ስልት ከልማት ጋር የተያያዘ ከባህል ጋር የተያያዘ ከኢትዮጵያም አልፎ የአፍሪካን ባህል በአሜሪካን ገበያ ላይ አንጸባርቆ ለአፍሪካ ምርቶች ገበያ ዘርግቶ ደግሞ ተጠቃሚ እንዲሆኑ የአፍሪካን አምራቾች የኢንቨስትመንት ኦፖርቹኒቲ የሚሰጥ አዲስ የገበያ ስልት በስግባራይ ለማድረግ በቡና ላይ ዘርግተን ያለ ማስተዋወቅና ህዝቡን ካፕቸር ለማድረግ ኢንፍራስትራክቸሩን ለመዘርግ ፖሊሲ ሰፖርት ለማድረግ እኔ ባለቤቴና ጓደኞቼ ብዙ ቀን አደፋ ብለናል። እሱም ተጠቀው ግን ባጭሩ ራሴ ነሽም የአፍሪካ የባህልና የኢኮኖሚ አምባሳደር ነኝ።
ሮናልድ ሽመቶም በሌላ መንገድ ተዋወቀው ተሰኛለ። እንደማስተውለው በ2015 ከደማ ፕሬዝዳንት ባራክ ኦባማ ወደ ዋይት ሃውስ ጋብዘው የማህበረሰብ አገልግሎታቸውን ካስተዋወቋቸው ሰዎች አንዱ ይለኛል። አቶ ጥበቡ አሰፋ አመሰግናለሁ። አቶ አለማየሁ
መኳን ታረቀ ያለው በሪል ስቴት ቢዝነስ ስትሮክ ፕራይፎን ነው የካምፓኒ ከፈተው እዚህ በሪል ነው። ከዛ ፊት ሌላ ካምፓኒ ነበር 2001 ነው ዋሽንግተን ዲሲ ሪል ስቴት ስታዘን ማስተር ነው ስካውት ሪል ስቴት ስታዘን
አመሰግናለሁ። በኋላ ላይ ብዙዎች እናነሳ አስተዋጽኦቻችሁን ምንወያየው ለማህበረሰብ የታበረከታችሁ አስተዋጽኦች ለሌሎችም በመሳሌነት መታየት ይችላል። ይድቁንም ደግሞ አሁን ካለበት የፈጣን ጊዜ አንጻር ላይ በስራ እየተሰራ ነው። ህይወቱ እንዴት እየተኖረ ነው? ዋሽንግተን ዲሲና አካባቢው ምትኖሩ ብዙ የተቸገሩ ሰዎችን በኮሮና ቫይረስ ወረርሽኝ ሳቢያ ያከሰቡ ሁኔታዎችን ተከትሎ ሰዎችን የሚረዱ ትልልቅ ስራዎች ውስጥ የተሳተፋቸው መሆናቸውን የጋበዝኳቸው። እስኪ ባጭሩ እየተሰሩ ያሉትን ሁኔታዎች እናንሳ። ማህበረሰባችን የቱ ያህል ተጎድቷል? በምን አይነት ይዞታ ውስጥ ነው ያለው? ዶክተር ጌብ እና አቶ ተረቡ በጋራ የምትሳተፉባቸው የተለያዩ ስብስቦች እንዳሉም ተረድቻለሁ። እስኪ ዋና ዋናውን እናንሳ። ዶክተር ጌብ፣ ማህበረሰባችን እዚህ ወረርሽኝ እንደተቀረው አሜሪካዊ ሁሉ ለአደጋው ተጋልጧል። ህይወታቸውን ያጡ ሰዎች አሉ፣ የታመሙ አሉ። መዘጋት ምክንያት ወረርሽኝ ጊዜ የንግድ ተቋማት በመዘጋታቸው ንግዳቸው ላይ ኪሳራ የተዳረገ ስራቸውን ያፈሰሙ ይላል። እነሱ ሁሉ መልሶ ለማቋቋም እጃቸውን ይዞ ለማንሳት የሚደረጉ ጥረቶች ውስጥ በንቃት ትሳተፋለ። ይንገሩን ያዩቸውን ለኝ ባለፉት ጥቂት ወራት።
አሉላ፣ ስለድሉ እንደገና አመሰግናለሁ። እስቲ ከቪኦኤ ልጀምርና እኔ ቪኦኤን ከቃላት ወደ እግር እያለሁ ያም የሆነበትን በቅድሚያ እንደ ለማጣፈጫ ለመጀመር ያህል ከቃላት ወደ ተግባር ወደ ቃላት ወደ እግር እያለሁ እና የዛሬ 3 ወር አሉላ እኔን ክብረት አበበ ከሚባል የጸብታ ድርጅት ባለቤት አዲስ አበባ ያለ አስተዋውቅ ይሄ ነበረ እና አንተ ዝግጅት ላይ ቀርቦ ከተዋወቅን በኋላ አንድ የወሰድኩት ትልቅ ነገር ምንድን ነው ከሱ የተማርኩት ድሮ ብዙ ጽሁፎችን በ እንዲያዘኝ አላውቅም እና አንድ ቀን አሳትቼ በአማርኛ ስጽፍ ከአዲስ አበባ ድረስ እዚህ የሚሰማ ጭብጨባ ከክብረት ቀረበልኝ እና ያ ጭብጨባ አነቃቶ በአማርኛ ለመጻፍ በቃ ብዙ ጽሁፎችን በአማርኛ ጽፌያለሁ ለኢትዮጵያ ተዳርሰዋል እና ከክብረት የወሰድኩት አንድን ሰው በወቀሳ በጭቅጨቃታውን በጭብጨባ መለወጥ ይቻላል የሚል ትምህርት ወስጃለሁ እና ያንን መነሻ በማድረግ ስራዬ ሰዎች የሰሩትን ነገር ማስተዋለሁ እና በማህበረሰባችን ውስጥ ምን እንቅስቃሴዎች አሉ ለሚለው አንደኛ በዚሁ በዋሽንግተን ዲሲ አካባቢ የሰላምና እድገት ማዕከል የሚባል በአቤል ጋሼ የሚመራ ሌሎችም እነ ማህሌት አንጎ፣ እነ ልልት ገሊላ፣ እነ ኡስታዝ ጀማል፣ እነ ዳዊት አላምቦ፣ እነ ካፕቴን አብይ ያሉበት ድርጅት በየሳምንቱ ቅዳሜ የተለያዩ ባለሙያዎችን እያነሳ የጤና ባለሙያ፣ የኢኮኖሚ ባለሙያ፣ የመንግስት ባለስልጣናትን ሊሙያ በሌላ በተለያየ መስክ ያሉትን ሰዎች እያመጣ ህብረተሰቡን በማስተናገድ ላይ አለ። እንደዚሁም ደግሞ በጎ አድራጊዎችን በማሰባሰብ የቁሳቁስ እርዳታም ሆነ የሰዎችን ጥያቄ የሚመልስ ድርጅት እንዳለ አውቃለሁ። ይሄ እዛ ድርጅት ውስጥ አመራር ላይ የለውም፣ ግን በአጨብጫቢነት ስራቸውን በማጉላት ይኸውና ከች ብያለሁ። ሌላ ሳልናገር ማልዘጋ በአትላንታ ጆርጂያ የሚገኝ አንድ የወጣቶች ጎልፍ አለ፣ የሴርካ ፕሮፌሽናል ሙት የሚባል አለ። በስ ነገር ልጥቀስ እንዶ ስማቸውን ዮናታን አመዘነ፣ ሊሊያ እንደ ማርያም፣ ሳሚ ተስፋዬ፣ አስክዶም ተመልሶ፣ እሳት ገብረ እግዚአብሔር የሚባሉ በበጎ አድራጎት ቡን አደራጅተው እንደዚሁ በሳምንት 2 ቀን ኮንፈረንስ እያደረጉ ጥያቄዎችን እየመለሱ ከማድረግ ሌላ በአካባቢ ያለው የኢትዮጵያ ኮሚኒቲ ክሬዲቱን እንዲወስድ እነሱ ግን ስራውን እየሰሩ ያደርጉን ነገር በጣም አራያነት ያለው ነው እና በአጭሩ በዋሽንግተን ዲሲ እና በአትላንታ በቅርብ ያየኋቸው የህብረተሰቡን ጥያቄ አንድ አንድ በመመለስ ባለሙያዎችን በማቅረብ ባለሙያ ደግሞ ሲባል ኢትዮጵያን ባለሙያዎችን ብቻ ሳይሆን የአካባቢውን ባለሙያዎችና ባለስልጣኖች በማቅረብ የሚሰሩት አለ እና ጥበቡ ቢኖርም ብዙ ጊዜ በአሜሪካና ካሉ ባለስልጣኖች ጋር ባለው ግንኙነት እነሱ እንዲቀርቡ ሁሉም በመተባበር በርብር የሚሰሩ ስራዎችን አይቻለሁ።
መልካም ጥያቄዎች አለው። በተጨባጭ እናንተ እየሰራችኋቸው ያሏቸው ስራዎች እየነጠቀምኩት ለውይይት እንዲቀርቡ ነው ሀሳቡ። አቶ ጥበቡ፣ ለዶክተር ጌብ ያነሳሁትን ጥያቄ ላንሳ። ይበልጡን ግን በማህበረሰብ ውስጥ የደረሱ ጉዳቶች የታዘቧቸውን ሰዎች በተለያየ ደረጃ መጎዳታቸው፣ ለህመም መጋለጣቸው፣ ህይወት ማለፉን በተለያየ ጊዜ ዘግበናል። በቅርብ የሚያውቋቸው ምናልባትም የዚህን ፈተና እውንነት በርቀት በቁጥርና በአሃዝ ብቻ የሚገለጽ ሳይሆን በእርግጥ በተጨባጭ ሰዎች የተጎዱበት መሆኑን መልሶ ለማቋቋም የሚደረገው ጥረት ላይም የእነኚህ ሰዎች ሁኔታ ከግምት እንዲገባ እስኪ እንስጠው። አቶ ጥበቡ፣ በቅርብ የሚያውቁት ሰው የተጎዳ በዚህ ህመም ሳቢያ ጉዳት የደረሰበት ቤተሰብ ምናልባት እሱን በመጥቀስ ቢጀምሩ።
መልካም፣ ጥሩ ጥያቄ ነው። መጀመሪያ ግን አቶ ጌብ ላሉት ፖይንት ፒስ ን ፕሮግረስ ኢንቨስት ሆንኩበት በጣም የምኮረበት የኢትዮጵያዊ ድርጅት ነው። አቶ ጌም ጋይሳ ኦምዛሬ የሞንጎመሪ ካውንቲ ዳይሬክተር ኦፍ ሄልዝ እና ሂማን ሪሶርስ ዲፓርትመንቱን ጋር ዘን ያወራን ነው። በዛ ብዙ ስራዎች እየሰራ ነው። የኛን መብረሰብ መሪው ያቀረበ የኮቪድ-19 ችግር ሁለት ዘርፍ አለ። የመጀመሪያው የጤና ጉዳቱ ነው። ጤና ጉዳቱ በህብረተሰባችን ወዲያው ተጠቂነት ላይ የደረሱ እስካሁን በዚህ ሁለት ወር ውስጥ በምኖርበት አካባቢ ይሰናል። አንደኛዋ የመጀመሪያ 13 ወጣት የአራት ልጆች እናት ጉዝ ሆና ኖዋ ላይ ሻክላታለች ወደ ዶክተሯ ሄዳ የዛን ጊዜ ወቀቱ 8 ወር ጉዝ ነበረች። ልጇ ተወልዶ ሳታየው ባለች ተኛው ሳምንት ላይ የመጣ በጣም አስደንጋጭ በጣም አሳዛኝ ልጅ ማለት ደግሞ ልጆች አሳታይ ልጅ ሆነሙ ሌላ ራሱ ልጅ ከባድ ባሪ ዜና ይህ ህብረተሰባችን አስደንግጧል። ሳኮማ ፓርክስ ነበረ የኢትዮጵያ ህብረተሰብ ብቻ ሳይሆን ከአሜሪካ ህብረተሰብ አስደንግጧል። እኔን ሜሯ እኔ የምኖርበት ከተማ ወደ 20 ሰው ይኖራል። ዲሲ እና ቨርጂኒያ አካባቢ ነው ያለው። የኢትዮጵያውያንና የአሜሪካውን ማህበረሰብ ለማስተባበር ወደ 7 ሚዲያ ገለጻው ሰጥተን እውቅት አሰጥተነው ሳይፋን አውርተን በሶስት ሳምንት ውስጥ $250,000 ሬዝ ለማድረግ ችለናል። ህብረተሰባችንን በማስተባበር ኢትዮጵያዊንም አሜሪካውን ማስተባበር ዛሬ የመጀመሪያ አንትናችን እሱ ነበር። በጣም የሚያሳዝን ነው የሚያስተነግጥ ነው። ከዛ ቀጥሎ ሌላ ደግሞ አንድ ውድ ጓደኛዬ ወንድሜ በስራው ማቀው በሰሞት እዚህ የሚያስተነግጥ አጥፋዮ ካልሆነ ደግሞ በገታተና ይሄን ግዴ ኢሚዲየትሊ በኤናው ግራይ ያጋጠመ ችግር ነው። ከዛ በኋላ ደግሞ ያው ሲዘጋ ሁሉ ነገር በኢኮኖሚ ደግሞ በጣም ተመቷል። ተሰባጭ የኛ ኢኮኖሚ ሎካል ኢኮኖሚ ብዙ ቢዝነሶቻችን ተዘግተዋል። ብዙ የኛ ህብረተሰብ በሰርቪስ ኢንዱስትሪ ላይ ያሉ ብዙ ሚግመው በሰርቪስ የሜዲካል ሰርቪስ በማቅረብ ብዙ የኛ ህብረተሰብ ተቃይናቸው ለአሜሪካኑ ህብረተሰብ ሲሆን ጀምሮ ሆም ኬር ጀምሮ ስን ሜዲካል ዶክተር በመሆን በሰፊ ያለ አክሎት የሰጥናቸው ደግሞ ኢሰንሽ ሰርቪስ ላይ እየተሳተፉ ነው። ሰቆቻው የጤና ሁለተኛው ደግሞ ችግራችን የምናየው የመንግስት በሽታ።
መልካም አመሰግናለሁ። እንዳሉት እንግዲህ ገና ሂደቱ ተጀመረ እንጂ አላበቃም። የዚህ ወረርሽኝ ጉዳት እዚህ በዩናይትድ ስቴትስ ቤተሰቦች ባለቁበት እንኳን ገና ጀመረ እንጂ ዳር አልደረሰምና ፈተናው ትልቅ ነው። በዚህ ሂደት ውስጥ ምን መደረግ ይችላል? አዲዎቹ ጥሩ የትኞቹ አልሰሩምን ያነሳ እንወያያለን። አቶ አለማየሁ ወደ እርሶ ልሻገር። የተሳተፉባቸውን ያደረጓቸውን ድርጊቶች ከነጋጣሚዎቹ ማውቃቸዋለሁ፣ ስለ እነሱ አነሳለሁ። ከዚያ በፊት ግን መነሻውንና የተጨባጭ እርሶ የተሳተፉበትን ለሌሎችን ለመርዳት የተፈጸመ ተግባር አስተውያለሁ፣ እሱን ቆየት ብለን እናነሳለን። እርሶም እንደ አቶ ጥበቡና እንደ ዶክተር ኬም በቅርብ የሚያውቋቸው ካሉ በማህበረሰብ ውስጥ ጉዳት የደረሰባቸው በህይወትም ይሁን በጤና ችግር የገጠማቸውን ሰዎች ልብ ብለው ከነበረ እንበሱን እንደደር።
አዎ፣ በእርግጥ የማውቃቸው ታሞ በጣም ከችግር በኋላ የዳኑ የተወሰኑ ሰዎችን አውቃለሁ። መስላው እሳቸው እንዳሉት ቅድም ያው ልጇን የተገናከለች ያረፈችው ሴት በዚህ አካባቢ ናቸው ያለው። ሌላው ደግሞ ያው የልቆ ሰፈሪ ያደረገው አብሮ ከሚመጣው ጭንቀት በሚመጣበት ጊዜ በማህበረሰብ የደርሰው ያ የጭንቀት ባሹ የስራ ሰውቱ በዛ በዙ መከራ ውስጥ ብዙ ጭንቀት ውስጥ የገቡ ሰዎች ሆኖ መንግስት እንዳያረኩት በተለይ ፕሮግራም ካደረግን በኋላ መሰንተ የምታውቀው ሪካቨር ያደረጉ ሰዎች አላለ።
በእርግጥ ያገገሙ ሰዎች ተችሏቸው የዳኑ ሰዎች። አቶ አለማየሁ ከእርሶ ጋር ልቆይ። ቀደም ብዬ እንደጠቆምኩት በተግባር በእያንዳንዳቸው የተሳተፋችሁባቸው የተወሰኑትን ስራዎች የመመልከት የመከታተል እድል አግኝቻለሁ። እርሶ ከጥቂት ሳምንታት በፊት እንደ ማንኛውም በዚህ በሽታ ህብረተሰቡ ሲጠቃ እንደሚጨነቅ ሰው ያሳሰቡትን ገልጸው ስለምንተዋወቅ ደውለውልኝ፣ በኢትዮጵያ በሩቅ ያለው ያሳስበናል፣ ኢትዮጵያ ከገባ በኋላ የሚፈጠረው በጣም ያስጨንቀኛል፣ ነገር ግን እዚህም ከፍተኛ ጉዳት እየደረሰ ነው እና በቅርብ የምናውቃቸውን ሰዎች እንደማወቃችን ልንደርስላቸው እንሞክራለን። በቤታቸው ግን ሁሉም ሰው እንቅስቃሴ ተገድቧል፣ በቤት እንዲዘጋ ተብሏል እና በቤታቸው ተዘግተው ያለው ነገር ግን የሚረዳቸው የሌላቸው በርካቶች አሉ እና ያሳስበኛል ይሄ ሁኔታ። ምን መንገድ አለ ቤት መንገድ ለረዳ ይችላልው የሚል ከራሱ የመጣ ጥያቄ ይደው ነው የደወሉልኝ። ያነጋገሯቸው ወገኖች ቢረዶት ወይም ደግሞ አብራዋቹ እንዲጠሩ በጣም የሚያስደስት ነገር መስራታችሁን ተመልክቻለሁ። እስኪ ያጋሩን ምን ሆነ?
ቤተሰብ ሬስቶራንት አይደለም አይደወልልኝ ባለቤቱ ፖስት ያሉላ ጋር ደወልለት ለማንኛውም ያንተ ጋር ነው የማውራው ለአክረም የደውልልሃለሁ የተወሰነ አንድ ሰው ብናደርግ ነው ብሎ ጠይቆኝ ነበር። የኔ ከንሰርን በብዛት የነበረው አንድ ዶክመንትድ የሆኑ ሰው ስለሚኖሩ ጭንቀትም ስለሚኖር አትሊስት ለማነሻሻ ያህል
የመኖሪያ ፈቃድ የሌላቸው ሰዎች እያሉ ነው።
ያ የመኖሪያ ፈቃድ የሌላቸው በተለየ ሁኔታ አትሊስት ውስጥ ያለውን ማህበረሰብ ለመርዳት አትሊስት የተወሰነ ቻንስጦና ህዝቡ እናሳሳስ በርስ እንዴት እንድንረዳዳን ምንጭ ዶክሌም ብላድርግ ነበር። ተመላንተን ጨርሽ ተመልሽ ከላይ እንጋውረው አንዴ እና ቴዲ ማውቶ ነበር አፋር ከዛ በኋላ ይሄን ሰጣቸዋለሁ እናንተ ማድረግ የምትችሉት አድርጉ። አሶሳሳ ጀመሪያ እኔ በኩል ፋይናንስ ይሎን ያህል የፋይናንስ መጣጣቸው በእውነት እኔ አልጠባ አንደኛ አልጠበኩትም እንደው እሳት በዚህ ደረጃ ይነሳል ብዬ አላሰብኩም ነበር። አሁን እንደ ዋናው ቁም ነገር እንግዲህ የአካባቢ ነው ሶጋና ሶስት ነው ሁሉም ዲፕሬሽን ላይ ያለው ስለ ኤነርጂ ሰጣው ሌላ በሙሉ የሚነሳበት ሁኔታ አይ ሰጣው ተሳበተ ነበር ፍላጎት የነበረ ያ በትልቁ ሰውስ በቴድሮስ እናጣጣላችሁ በሱ የነበረው ገንዘብ ተሰጥቷል ይሄን ያረግነ ነው አካፋፍሎ ለሰው በሙሉ ከዛ የሰውን ለፍሶና የሰውን እንደ ሰው ሲሳ ሚገር ማህበረሰቡ በሙሉ እንዳለ ነው ሰው የተጣበት አላማውና ተሳክቷል በጣም ደስ ያለኝ ምክንያቱም ለሰው ሰው ለምሳሌ ተጣጣለ በኩለንደም የሚያዋጣል ግማሹ ሲቤት ነበራቸው ሰዎች ቤት ይሰጣሉ ራሱ ከሌሎቹ ጋር ያገናኙ ስንቱ ማህበረሰብ ረድቷል ሰው ይፈልገው እንዳወራ ነው የሆነ የኤነርጂ ወይም ደግሞ እንትን ነበር
የመረዳዳ መንፈስ ላይ መጣው
መንፈሱ በጣም በትልቅ ደረጃ ብዙ በየቦታው በየኮሚኒቲ ላይ እየተደረገ ነገር ይሆነ ነው ወሩ እንዳለቀ ነገር በጣም ደስ ብሎኛል። በሆነ
ሁላ እዚች ላይ አንድ ጊዜ እንደው ስለ አሌክስ ብዙም ባንተዋወቅ እንደው በትናንትናና በዛሬ መሃል እንደው ካረኩት መቃኘት አንድ መናገር የምፈልገው ነገር አለ። አሌክስ ፈገግ ማለት ይችላል እንዲስናገር ስለአንተ ልናገር። አዎ ይሄ አንድ ቃል አለ ኢትዮጵያዊ ጨዋነት የሚባል ነገር አለ። በነገራችን ላይ ዲሞክራሲ እንላለን ዲሞክራሲ ውስጥ ጨዋነት ከሌለ አይበጀንም። ካፒታሊዝም ይባላል እዛ ውስጥ ጨዋነት ከሌለ አይበጅም። ያ ኢትዮጵያዊ ቅመምና መድኃኒት ነው። እና ባለባጅ ስታናግረው እንደው ከሰማው ትንሽ የሚመስል ግን ትልቅ ተጽኖ ያለው ነገር የሚሞክር ሰው እንደሆነ ይገባኛል። ያቺቃይ ጫዋነት ስላለ ያገር የሰው እንዲሰራው ብሎ ላይናገር ይችላል። ስለዚህ ያ እንዲታወቅና እኔ ግን ማቀው እንደው አንዳንድ ጊዜ የሆነ ሰውን ከሰው ጋር ብቻ አገናኝተ በሁለቱ ሰዎች ማለት ትልቅ ሰዓት ሊጋጋል ከቻለ ተጽኖ ፈጠርከው። ስለዚህ አሌክስ እንደኔና እንደጠባቡ ስለምንታወቅ አብረን ስለምንሰራ እንደዛ ባይናገር እንደው ስራው ግን በጣም የላቀ ተጽኖ ያለው እንደሆነ መስማቴ ለመናገር ነው። ኢትዮጵያዊ ጨዋነት መድኃኒት ብያለሁ።
ትክክል ብለዋል። በትክክል ነው የገለጹት። የጋበዝኳችሁም ሁነኛ ሊታይ የሚችል ማህበረሰብ ውስጥ ጎልቶ የወጣ ስራ በመስራታችሁ በራሳችሁ ብቻ ሳይወሰን አብረዋችሁ የሚሰሩትንም በነቃ መንፈስ ያቀማቸውን እንዲያደርጉ ማበረታታታችሁ ለሌሎችም ምሳሌ የሚሆን ስራ በመኖሩ ነው። አቶ አለማየሁ ሊገልጹ አልፈለጉትም እንጂ በገንዘብ መጠን እንኳን ያደረጉት በዚህ እንቅስቃሴ ውስጥ $5,000 ነው ከተሳካው አውጥተው የሰጡት። ቀላሉ ሰዎችን በጉልበታችንም በጊዜያችንም እንረዳለን ያሉ እንደሳቸው ሁሉ ጥሩ መንፈስ ያላቸው ወጣቶች ናቸው። አሁን ስማቸውን እየጠቀሱ ያሉት እነ አቶ አይኒዬና አቶ ቴዎድሮስ ረገሰ በመሳሌነቱ ወዲያውኑ ነው ሌሎችን ያበረታታው። አቶ አለማየሁ የራሳቸውን ቀነስ አድርገው ይንገሩን እንጂ ሌላም ጊዜ ይታወቃሉ። አድማጮች በሬዲዮ ጣቢያችን የተጎዳ ሰው ኢትዮጵያ እንዲህ ያለ ደረሰበት በተባለ ጊዜ የዛን ሰው አድራሻ ጠይቀው ለዛ ሰው የሚረዳ ነገር በገላቸው አድርገው እናደረኩ እንዲህ ተደረገ ማይሉ ወጣት ነው በስነ ስርዓቱ ነው አንቱ ምለው በጣም አመሰግናለሁ ዶክተር ጌብ ትክክል ብለዋል። ሲገፋ አድርገን እንነጋገር ይሄ ጉዳይ አሁን ያለንበት የኮቪድ-19 ወይም ኮሮና ቫይረስ ወረርሽኝ ዓለምን ነው ያንቀጠቀጠው። ታላላቅ የሚባሉ መንግስታት ከዚህ ቀደም አይተን በማናውቀው ደረጃ አቅማቸው ያነሰበት የሰው ልጅ ሁሉ ነገር የሚያደርግ የሚመስለውን ውስን አቅም እንዳለው ያሳየ በርግጥ የሚሞች የሚመክሯቸው የበሽታውን መዛመት ለመቀነስ የሚደረጉ ጥበቦች አሉ። እሱን በሀገራችንም በኢትዮጵያም ያሉ በዚህ የሚከታተሉ አድማጮቻችን በተግባር በማድረግ ለውጥ እንደሚመጣ እንዲያምኑ እንፈልጋለን። ነገር ግን ስለ ህይወት ምን ግንዛቤ ሰጣችሁ? ያያችኋቸውን ነገሮች መልሰን መመልከታችን አይቀርም። በስራ የምታደርጓቸውንም ሆነ ወደፊት ማህበረሰቡ ጠንክሮ እንዲወጣ ንግዳቸውን፣ ገንዘባቸውን፣ ንብረታቸውን ያጡ እንዲጎለብቱ የሚደረጉ ነገሮችን እንነጋገራለን። ምን ታዘባችሁ ስለ ህይወት?
አድማጮች ከሶስት እንግዶቻችን ከዶክተር ጌብ ሀምዳ፣ ከአቶ ጥበቡ አሰፋና ከአቶ አለማየሁ መኳንን ጋር የጀመርነው ውይይት ዘለግ ያለ ነው። ተከታዩ በመጪው ሳምንት ይቀርባል። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። Yeah. ቆም ያደረኩት ሁለት ጻፍት ያደረሱን አልክኖት ከታዩ አንደኛዋ በተለያየ ጊዜ መላልሳ ጽሑፎቿን የምታደርሰን ሰብለ ደምስቴናት በገዛ ድምጿ ነው የምታቀርብልን።
ታኝተን ስንነሳ ሌላ ዓለም ውስጥ የነቃን ስመስለን ያደነጋገረን ክስተት ተፈጽሞ የውስጥን ቀደም ተከተላል ተወዘው ማለት የሚችል ያለኝ ነው። እርግጥ ደረጃው መጣኑ ጥልቀቱ ስፋቱ ይለያይ ይሆናል። እጅና ፊት ሳይጣሉ በራስ ጫርቅ ተከልለው ሳቆቻችን ሰባክኑ ያለ ሐሳብ ሮጦ ማቀፍ ሳይበቃን ገላ መታጠብ ሳሻ ያገኙትን አንስቶ መድመጥ ፍርቅ ሳይሆንብን እንደፈለግን የወጣንበት የገባንበት የእምነት ቤታችን ሽታው እንኳን ናፍቆት ሳይሆንብን ሐዘን ክብሩን አጥቶ ሌጣ ሆኖ ማዘንን ሳናይ ደስታ ከሰው ጋር ካልሆኑ አቅም እንደሚዝለው ሳይገባን በፊት እንዲህና እንዲያ ሳይሆን በፊት አስብ እንደነበረው እኖር እንደነበረው ቀጥላለሁ የሚል ያለ አይመስለኝም። ለውጣችን እንደ ቀለም ለውጥ ጉል ሆኖ ለእኛም ሆነ በዙሪያችን ላሉ ባይታይም ዳሩ ለደፈረና ውስጡን ለመረመረ ግን ማን ያውቃል ምን እንደሚያይ። እኔ መለወጤን እርግጠኛ ብሆንም የተለወጠውን ውስጣዊ ማንነቴን ለማየቱ ድፍረት አለኝ ወይ ነው የሰሞኑ ጥያቄ። ነገ ነገሮች ወደየቦታቸው ይመለሳሉ ብለን ተስፋ ማድረግ ግድ ነውና ሁሉም ወደ ቦታው ከተመለሰ በኋላ እነዚህ አሁን ያልተገነዘብኳቸው የውስጥ ለውጦች ይቆዩልኝ ይሆን ወይ ነው ፍርሃቴ። ይህ ምናልባት ነገ መልስ ያገኝ ይሆናልና እንተው። ዛሬ ገባኝ ግን ኑሯችን የዛፍ ለንቅፍ መሆኑ ብቻ ነው። ድንገት ሁሉም ነገር ከላይ እስከ ታች ከአዋቂ እስከ ሕፃን ከተማረ እስከ አልተማረ ከባለጸጎቹ ሀገራት እስከ ድህነት ወለል በታች ያሉ ሀገራት ያለማዳላት ያናወጣል። በሳሙናና በውሃ ታጥቦ የሚጠፋ ቫይረስ ያባትተን በአንድ ላይ ሳይ ከመሞት በላይ ከምር ሳይኖሩም ድንገት ማለፍ የሚባለው ነገር የበለጠ አስፈሪ መስሎ እየታየኝ ነው። ሰው ከሚሰራው የስራ አይነት ከኑሮ ደረጃው ከሚኖርበት ሀገር ከዘሩ ከውቀቱ ከውበቱ ከአቅሙ ወዘተ በላይ የኖረ መሆኑን መለኪያ ሚዛን አያሻውም። ስለዚህ የኔ ሚዛን ምንድን ነው? አሻራይ ማንና ምን ሊያርፈዋል ብሎ መጠየቅ አምረኛ። ለራሴ ታማኝ እውነተኛ ግልጽ ቀጥተኛ ነኝን ብዬ ራሴን ለመውገት አይነሽጠኛል። ለመኖር ያክል የነፍስ ቅሬ ባልሆነ መስክ ላይ ጋጣ ተሰማርቼ ራሴን በመስፈስ እየደለልኩ ራስ አልበላ እንቅልፍ እንዲወስደኝ እየታገልኩ ነውን እየሆዴን ልመረምር ይቃጣኛል። በኑሮ ውክፊያ የማመልጠው እውነት እንዳለኝ መሽቶ ሲነጋ ለማን ታምኑ ብዬ ራሴን ለመውገት ሄዳጣኛል። የምጣላውን ለመሸሽ ያለኝን አቅም ያክል የምወደውን ለመደስ ኃይል አለኝ ወይ ብዬ ልጠይቅ አምረኛል። ለጊዜው እንኳን መልሱን ጥያቄዎቹንም አልጠየቅኩምና አሁንም እንላፈው። አንድ ነገር ግን ገብቶኛል፣ ይሄም ሊገባኝ እየዳዳ ይመስለኛል። የዚህን ዓለም አንካሳነት እንዳናይ ፈጣሪ በመሆኑነት በየውስጣችን ያስቀመጣቸው በጎ ሰዎቻችን መልካሞቻችን ዋጋቸው የለሌ ነው፣ አይመዘንም፣ አይለካም። በሰከንድ ውስጥ ያለውን ዘላለማዊነት ተገንዝበን እነዚህን መልካሞቻችንን ለዘላለማቸው የሚበቃ ፍቅር ልንለግሳቸው፣ በዛው በሰከንድ ውስጥ ያለውን ቅጽበታዊነት ተረድተን ደግሞ ልንሰስታቸው ይገባ ይመስለኛል። ሰከናውን መኖር በፍቅር መኖር ብቻ ነውና።
ለደም ሲን ለተሳትፎ አመሰግናለሁ። አድማጮች ሁለተኛውም በዚሁ መንፈስ ሌላ ጻፊ አድማጫችን እመቤት መንግስቴ ናት አራት የግጥምና የሐሳብ ወለድ መጻፎችን ደርሳለች። እመቤት ኢሜል ያደረሰችንን ጽሁፍ ቆንጅት ታየን ታቀርብልናለች።
የጽዳት ቀን በኮሮና ምክንያት ከቤት መቀመጤ በጣም ብዙ ነገር አስተምሮኛል። ዋናው ቁም ነገር ራሴን መበርበር መቻሌ ሲሆን ሌሎችን በርከት ያሉ ነገሮችን ለመበርበር አስችሎኛል። በእርግጠኝነት አሜሪካ ሀገር ቤት ውስጥ ለረጅም ጊዜ ተቀመጥኩት አሁን ገና ነው። ሌላ ጊዜ ስራ እንኳ ባይኖረኝ አርፎ የሚቀመጥ ተፈጥሮ ስለሌለኝ ስገባ ስወጣ ቀኑ ይመሽልኛል። አሁን ግን ያ የለም ያለው ከቤት ተቀምጦ ረደህና ቀናንታ ያሉ መጠበቅ ነው። ከሁለት ሶስት ቀን የቤት ቆይታ በኋላ አላስችል ስላለኝ ቤት ማጽዳቱን ተያያዝኩት። ከአንድ መደርደሪያ ወደሚቀጥለው መደርደሪያ ከዚያ ደግሞ ወደሚቀጥለው ክፍል እያልኩኝ አዘግም ጀመር። የማጽዳት ዘመቻዬ ያስተማረኝ የሰው ልጅ በቃኝ ለማለት የሚቸገር ፍጡር መሆኑን ነው። ከልክ ያለፈ የሚጠቅምም የማይጠቅምም ነገር ሰብስቤ ይዣለሁና የልብሶቼን፣ የጫማዎቼን ያለ ምክንያት ሆነ በምክንያት የሰበሰብኳቸው ወረቀቶች፣ የተነበቡ መጽሔቶች እንዲሁም ሌሎች ያጠራቀምኳቸውን ነገሮች እያየሁ ወይ ጉድ እያልኩ ተገረምኩ። ከመገረምም አልፎ ይተነትነኝ ጀመር። ከሰላሳ ዓመታት በፊት አንድ የወደደኝ ልጅ የሰጠኝ ፖስትካርድ አንድ መደርደሪያ ውስጥ ተገኝቶ ቁጭ ጊዜያቸውን የጨረሱ የሥራ ሰነዶች፣ ለትምህርት ቤት የጻፏቸው ወረቀቶች፣ አንብቤያቸው ያስደነቁኝ ሳላነባቸው የደበሩኝ መጽሐፍት ቤቴን ሞልተውታል። ስለዚህ ራሴን መጠየቅ ጀመርኩ። ከዚህ ሁሉ የትኛውን ለሌላ መስጠት እችላለሁ? የትኛውንስ ሳይከፋኝ መጣል እችላለሁ? የትኛው ያከማቸውት ነገር ላይ የማይለወጥ የደስታ ስሜት አለኝ? የትኛውንስ እንደው በገብጋባነት የኔ በሚል ስሜት እንቀርጅ ይዣለሁ? የትኛውንስ ነገር ለሌላ ብሰጠው ለእኔ የፈጠረልኝን ደስታ ሊፈጥርለት ይችል ይሆን? የጥያቄ ማዕት ትደረድር ጀመር። በህግ እንዳስቀምጣቸው ከመጠየቅባቸው ነገሮች በስተቀር ከሁለት ዓመታት በፊት ያልተጠቀምኩባቸውን ነገሮች ከራሴ ለማላቀቅ ቆርጬ ስራዬን ጀመርኩ። እንዳሰብኩት ቀላል አልሆነም። ብዙ ወረቀቶች ቀደድኩ፣ ብዙ ልብስና ጫማ አራገፍኩ። ችግሩ ግን የውስጤ ጥያቄ እዚያ ላይ አላቆም ማለቱ ነው። በየቀኑ አዳዲስ ነገሮችን ባራግፍም የትኛውን አላስፈላጊ ነገር ለመተው ፈቃደኛ ነሽ የሚለው የውስጤ ጥያቄ ግን አላቆም አለ። አላስፈላጊ ጓደኞች፣ አላስፈላጊ ንግግር፣ አላስፈላጊ መገብየት፣ አላስፈላጊ ፍቅር፣ አላስፈላጊ አመጋገብ፣ አንዱ ጥያቄ ሌላ ጥያቄ እየፈጠረ ያወቀኝ ጀመር። በአንድ ወቅት እጅግ በጣም ያስደሰቱኝ ነገር ግን አሁን ለኔ ምንም ትርጉም የማይሰጡኝ ከዚያም በላይ በፈቃደኝነት ብለቃቸው ለሌላ ደስታ መፍጠር የሚችሉ ብዙ ነገሮች እንዳሉኝ ተረዳሁ። ለምሳሌ 13 የሚሆኑ በጣም በውድ የገዛኋቸው ግን አንድም ቀን ያላደረኳቸው ጫማዎች አሉ። ሁለት ሶስት ጊዜ ለበጎ አድራጎት ድርጅት ልሰጣቸው አስቤ በር ላይ ካስቀመጥኳቸው በኋላ መልሼ ወደ ቤት አስገብቻቸዋለሁ። አሁን ታኮ ጫማ ስለማላደርግ ለእኔ ትርጉም የላቸውም። አንድ ሌላ ሰው ግን ውበት ሊያክሉለት ይችላሉ። ስለዚህ እነዚህን ጫማዎች ለሌላ ሰው በደስታ ብሰጣቸው ይህን የሚፈታተነኝን ጥያቄ መመለስ እችላለሁ ብዬ አስቤ ያለማመንታት ለአንድ በጎ አድራጎት ድርጅት ለገስኳቸው። ለጥቂት ቀናት ቀለል ቢለኝም ጥያቄው መልስ ያገኘ አይመስልም። ተመልሶ መጥቶ ባለመቆጨት እና በውስጣዊ ደስታ ልቀቂው ከመኖሩ አለመኖሩ የበለጠ የሚያረካ ብዙ ነገር አለሽ የሚለው የውስጥ ስሜት ይጨቀጭቀኝ ጀመር። በእርግጥም በፈቃደኝነት የተውኳቸውና አለመኖራቸው እጅግ የሚያስደስታኝ ነገሮች አሉ። ከዚህ በኋላ ሰው ማማት ከሚወድ ሰው ጋር ጓደኝነት አልፈልግም ያልኩበትን ቀን አስታውሱ። በፈቃደኝነት ሳይከፋኝ የተውኩት ጓደኝነት አለመኖሩ በየቀኑ ያስደስተኛል። ከዚህ በኋላ የሚያስለቅስ ፊልም ማየት አልፈልግም ያልኩበትን ቀን አስታውሱ። እንባዬን ለሌላ አስፈላጊ ነገር አውለዋለሁ። ከዚህ በኋላ በምንም ተአምር ያበዳሪ ሎሌ አልሆንም ብዬ የቀደድኳቸው ክሬዲት ካርዶችም አለመኖራቸው በተለይ እንዲህ ባለው ሰዓት በጣም አስደስቶኛል። ዛሬ በፈቃደኝነት ልተወው ወይም ልለየው የሚገባኝ ነገር ምን ይሆን? በእርግጠኝነት ብዙዎቻችን ይህን የመሰለ ጥያቄ ወዝውዞናል። መልሱን ውስጣችን ጠንቅቆ ቢያውቀውም እኔ 3-4 ጊዜ በር ላይ እያደረስኩ እንደመለስኳቸው ጫማዎች መላቀቅ አቅቶን ለእኛም ደስታን ሳይፈጥሩልን ሌላም እንዳይገለገልባቸው እፈን አድርገን ይዘን ምን ባደርግ ይሻላል እንላለን። በደስታ በሰላምና በፍቅር ልተወው የሚገባኝ ነገር ወለል ብሎ ታይ። ጊዜም ሳላጠፋ ያንን ለመሰናበት መዘጋጀት ጀመርኩ። በእርግጥ አንድ ወቅት ላይ ከፍተኛ ደስታ የፈጠረልኝ ነገር ቢሆንም አሁን ያ እርካታ የለም። ከዚያ በላይ ደግሞ እኔ ራሴን ከዚያ ባላግስ ለአንድ ሌላ ሰው ትልቅ ደስታ እንደምፈጥር ተሰማኝ። የጽዳት ዘመን ነውና ራሳችንን ካላስፈላጊ ነገሮች ማላቀቅ ያስፈልጋል። ክፋት፣ ምቀኝነት፣ ቅናት፣ ቅያሜ፣ ስግብግብነትና የመሳሰሉት ብቻ ሳይሆኑ አንዳንድ መልካም የሆኑ መልካም የሚመስሉ ነገር ግን ለእኛ ምንም አይነት ጥቅም የማይሰጡ ብንለቃቸው ግን ሌሎችን የተሻለ ሊያገለግሉ የሚችሉ ነገሮችን ምን ሊሆኑ እንደሚችሉ ራሳችንን እንመርምር። ከአቅማችን በላይ ትልቅ ቤት ተሸክመን እዳውና ማጽዳቱ አስቸግሮን ይሆናል። አልባሌ ጓደኝነትና እርገት የሌለው ፍቅርም ሊሆን ይችላል። ምን እንደሆነ ለእኛ ለራሳችን መለየት ያቃተን የኖረ ምንም ሊሆን ይችላል። ሁላችንም የየራሳችን አላስፈላጊ ነገር መርምረን ከራሳችን በፍቅር እናላቃቸው። ከመኖሩ አለመኖሩ እፎይ ሊያስብለን ይችላልና እመቤት መንግስቴ ዝም መከመል ብዬ ነው።
በዚህ እናመሰግናለሁ። እንዲሁም አድማጮቻችንን አስተያየቶቻችሁንና በዚህ የኮቪድ-19 ዳሰስ ያደረገው ህይወታችን የገጠማችሁና ያደረጋችሁትን የታዘባችሁትን ጨምራችሁ ያደረሳችሁንን ቤተ መንግስቴንና ሰፍላ ደምሴን አመሰግናለሁ። አድማጮች ልጆቻችሁም ጻፉ፣ ተሳተፉ፣ አስተያየቶቻችሁንና ምልከታዎቻችሁን እናስተናግዳለን። በኮሮና ቫይረስ ወረርሽኝ ሳቢያ ዓለምን ከገጠማት ምስቅልቅል አሻግረን እንድናይጭምር በሚያበረታታውና የህይወት ዋጋዎቻችንን እንጠይቅ ዘንድ ከራሳችን ጋር ቆይታ እናደርግም ጭምር መልሰን መላልሰን ውስጣችንን እንድንፈትሽ ብሎም የህይወት መንገዳችንን እንድንመረምር የሚያበረታታ ነው። በስለት ላላቸው ፕሮግራሞች ምስጋና ይድረስ ያሉት ዶክተር አብርሃም ንጉሱ የተባለው አድማጫችን ናቸው። ከአዲስ አበባ ባደረሱ መልእክታቸው ዶክተር አብርሃምን አመሰግናለሁ።